The Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአሜሪካ ድምጽ ሬዲዮ ጣቢያ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት ባጭር ሞገድ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ ውድ አድማጮቻችን። የዛሬ እሁድ መስከረም 10 ቀን 2008 ዓ.ም ምረት የመስታወት ዝግጅት ሰዓት ላይ እንገኛለን። ፕሮግራሙን አዘጋጅተን ወደ እናንተ የምናደርሰው ጽዮን ግርማና
መስታወት አራጋው ነን። በዛሬው ፕሮግራማችን በርከት ያሉ መሰናዶዎችን አዘጋጅተን እናስደምጣችሁ ተዘጋጅተናል።
ከ475 ሚሊዮን ብር በላይ ወጪ የተደረገበትን የአዲስ አበባ ቀላል ባቡር ዛሬ መጀመሩ ይፋ ተደርጓል። እስክንድር ፍሬው ዘገባ አለው።
በቴክሳስ ግዛት ኤርቪን ከተማ ማካቱር በተሰኘው ሁለተኛ ደረጃ ትምህርት ቤት ውስጥ ተማሪ የሆነ የ14 ዓመቱ ታዳጊ አህመድ የፈጠረውን ሰዓት ሰርቶ በማሳየቱ ምክንያት መምህሩ ቦምብ ነው በማለቷ እጁን በካቴና ታስሮ ወደ እስር ቤት ተልኮ ነበር። በዚህም ፕሬዝዳንት ኦባማን ጨምሮ በርካቶች ሀዘናቸውን እየገለጹ ነው። ዝርዝር ዘገባ አለን።
አሜሪካን አገር መኖር የጀመረው ከ16 ዓመት እድሜው ጀምሮ ነው። ሮቤል ተክሌ ደስታ ይባላል። አሁን እዚህ አሜሪካ ለእድሜ ታናናሾቹ ስለ ኢትዮጵያ ባህልና ታሪክ እያስተማረ ይገኛል። ከሱም ጋር ቆይታ አድርገናል።
ወሩ መስከረም ነው። በኢትዮጵያ የቀን አቆጣጠር ደግሞ 2008። እሱን የተመለከተ ዝግጅት አለን።
ምርጥ ምርጥ ዜማዎችን መራርጠንላችኋል። እስከ 4 ሰዓት አብራችሁን አምሹ። ደሳለኝ መኮንን ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ በሀቫና ኩባ ታሪካዊ ነው የተባለውን ታላቅ የጸሎት ስነ ስርዓት አካሄዱ። የነጻነት ታጋዮች የጉቬራ ምስል ካለበት ስፍራ በብዙ መቶ ሺዎች በስነ ስርዓቱ መገኘታቸው ተመልክቷል። ካሜሩን ውስጥ የናይጄሪያ እስላማዊ ጽንፈኛ ቡድን ቦኮ ሀራም ድንበር ተሻጋሪ በተባለ ጥቃት ሁለት አጥፍቶ ጠፊዎች ባፈነዱት ቦምብ አምስት ሰዎች መገደላቸውን የካሜሩን ወታደራዊ ምንጮች አስታወቁ። ሁለት ወጣት አጥፍቶ ጠፊ ልጃገረዶች ከሰሜናዊቱ የሞራ ከተማ መግቢያ ላይ ባፈነዱት በዚህ ቦምብ የተገደሉት አምስት ሰዎች ሁለቱን አጥፍቶ ጠፊዎች ጨምሮ አንድ ፖሊስና ሁለት ሲቪሎች ናቸው። መግለጫ የመስጠት ስልጣን እንደሌላቸው አመልክተው ስማቸው እንዳይጠቀስ የጠየቁ አንድ የካሜሩን ወታደራዊ ባለስልጣን ለሮይተርስ ዜና ወኪል በሰጡት ቃል ጥቃቱ የተፈጸመው ከከተማይቱ ስታዲየም ብዙም ባራቀ ስፍራ መደበኛ የፍተሻ ስራ በማከናወን ላይ ያለ አንድ የፖሊስ አባል ከተገደለበት አካባቢ መሆኑን አመልክተዋል። በፍንዳታ የተገደሉት ሰዎች ቁጥር ቀደም ሲል ከተዘገበውም ሊጨምር እንደሚችል እኒሁ ባለስልጣን ጠቁመዋል። የካሜሮኗ ሞራ የቦኮ ሀራም ጠንካራ ይዞታ መሆኑ ከሚነገርለት የሰሜናዊ ምስራቅ ናይጄሪያ ጥቂት ኪሎ ሜትሮች ርቀት ላይ የምትገኝ ከተማ ናት። ዛሬ 21ኛ ቀኑን ከያዘው የአውሮፓውያኑ የመስከረም ወር መጀመሪያ አንስቶ አካባቢው በመንትያ የአጥፍቶ ጠፊ ቦምብ ፍንዳታዎች በተመሳሳይ ሲመታ የአሁኑ ሶስተኛው ነው። ባለፈው ሳምንት የኮሎፋታ በተባለው አካባቢ በደረሰ የቦምብ ጥቃት ሰባት ሰዎች ሲገደሉ ከዚያ 10 ቀናት ቀደም ብሎ ክረዋ በተባለ ሌላ ስፍራ በተመሳሳይ በደረሰ የቦምብ ጥቃት ቁጥራቸው 40 የሚደርስ ሰዎች ተገለዋል። በተያያዘ የቦኮ ሀራም ጥቃት በሰሜናዊ ካሜሩን የሚገኙ አምስት መንደሮች ባለፈው ሳምንት ውስጥ ዘረፋና የቤት ቃጠሎ ደርሶባቸዋል። ካለፈው የሐምሌ ወር አንስቶም የካሜሩን ሰሜናዊ ጫፍ በሚገኙ አካባቢዎች አጥፍቶ ጠፊዎች ባደረሳቸው ጥቃቶች የሞቱ ሰዎች ቁጥር ከመቶ በላይ እንደሚሆን ተዘግቧል። ይህ በእንዲህ እንዳለ በያዝነው ዓመት በቦኮ ሀራም ላይ በጥምረት ለሚካሄደው 8700 ወታደሮች ለሚያሰማራው ናይጄሪያ ምሩ የንዑስ አህጉራዊ ዘመቻ ካሜሩን ዋናዋ ሰራዊት አዋጭ አገር መሆኗም ይታወቃል። እስከ ትላንት እኩለ ሌሊት ድረስ በነበረው 24 ሰዓታት ውስጥ ብቻ ቁጥራቸው ከ11 ሺህ በላይ የሚገመት ከመካከለኛው ምስራቅና ከተለያዩ አፍሪካ ሀገሮች ፈልሰው የመጡ ሰዎች ሃንጋሪን አቋርጠው ወደ ድንበሯ መዝለቃቸውን ኦስትሪያ አስታወቀች። የኦስትሪያ አገር ውስጥ ሚኒስቴር መስሪያ ቤት አክሎም ሌሎች ቁጥራቸው 7000 የሚደርስ ሰዎች በዛሬው ዕለት በዋናው የኒክድሮፍ ማቋረጫ አልፎ ይገባሉ ብሎ እንደሚጠብቅ አመልክቷል። ከነኚህም ሰዎች ውስጥ አብዛኞቹ ወደ ምዕራብ አውሮፓ ለመግባት ባለፉት አራት ቀናት ብቻ ከ21000 በላይ ሰዎች ድንበሯን አቋርጠው መሄዳቸውን ይፋ ያደረገችውን ክሮሽያን ጨምሮ የባልካን ስልክ ክልል አልፈው እንግልት የበዛበትን እጅግ አደገኛ መንገድ ተጉዘው የመጡ ናቸው። አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። አዲስ አበባ ዛሬ በታሪክ ለመጀመሪያ ጊዜ የከተማ ባቡር ተጠቃሚ ሆነች። የባቡር ትራንስፖርት አገልግሎት በመጀመሪያ አስተያየት የሰጡ ነዋሪዎች ገልጠዋል። አገልግሎቱ ይፋ የተደረገበትን ስነ ስርዓት የተከታተለውና ከተሳፋሪዎች ጋር አብሮ የተጓዘው እስክንድር ፍሬው ተከታዩን አጠናቅሯል።
ባቡሩ እንደገና ተመልሷል። የኢትዮጵያውያን በተለይም የመስራቆቹ ትዝታ አካል የሆነው ባቡር ለአዲስ አበባ መጥቷል። ታሪክ ጨምሮ ቴክኖሎጂ አክሎ በሀገሪቱ መዲና መሃል ጥሩምባውን አሰምቷል። አዎ፣ አዲስ አበባ በታሪክ ለመጀመሪያ ጊዜ የባቡር ትራንስፖርት ተጠቃሚ ሆናለች። ዛሬ በአዲስ አበባ ስታዲየም አካባቢ የተካሄደ ስነ ስርዓት ይህንኑ አብስሯል። በከተማው በአዲስ አበባ ዘመናዊ ባቡር ገባ የሚለው በዚህ ስነ ስርዓት ላይ ከቀረቡ ዝማሬዎች አንዱ ነበር። ዛሬ አገልግሎት መስጠት የጀመረው በከተማዋ ሁለት አቅጣጫዎች ከተገነባው 34 ኪሎ ሜትር ግማሹ ማለትም ከቃሊቲ ተነስተ በመስቀል አደባባይና በመርካቶ በኩል ዳግማዊ ምኒልክ አደባባይ የሚደርሰው ነው። ለአገልግሎት ዝግጁ የሆኑት ባቡሮችም በስነ ስርዓቱ ላይ የተገኙትን እንግዶችና የከተማዋን ነዋሪዎች በአዲስ አበባ ስታዲየም አቅራቢያ ከሚገኘው ጣቢያ በመነሳት አመላልሰዋል።
ክብራትና ክብራን ተሳፋሪዎቻችን ከታዩ ጣቢያ ሜክሲኮ ወደ መገናኛ።
በዚሁ የባቡር ጉዞ ላይ ያነጋገርኳቸው ነዋሪዎችም በአገልግሎቱ መጀመር ከፍተኛ ደስታ እንደተሰማቸው ገልጸዋል። ለከተማዋና ለነዋሪዎቿ የሚኖረውን ጠቀሜታ ማብራርተዋል። በመንግስት ድርጅት ውስጥ የሚሰሩት ለማዳኝ ከነዚህ አንዱ ናቸው።
ለአዲስ አበባ ዘመናዊነት የመጣ ነው የሚመስለኝ። ለምን ከአሁን ቀደም በእንዲህ አይነት ትራንስፖርት አገልግሎት ተጠቅመን ስለማናቅ አሁን ባለው ሁኔታ ይሄ መጀመሩ ራሱ ትልቅ ተስፋ የሚፈነጥቅ ነገር ነው። ትራንስፖርት ችግር በአብዛኛው ያለበት ነው አዲስ አበባ ከተማ እና ይህን ትራንስፖርት ችግር በመጠኑም ቢሆን አሁን ባለው ሁኔታ ሊቀርፍ ይችላል ብዬ ገምታለሁ። ባቡሮቹ ሙሉ በሙሉ አገልግሎት የሚሰጡበት ደረጃ ላይ በሚደርስበት ጊዜ
ሙሉ በሙሉ ሲሉ አሁን ከቃሊቲ ዳግማዊ ምኒልክ ያለው መስመር ብቻ ስለተጀመረ ማለት ነው?
አዎ ትክክል። አሁን ከቃሊቲ ምኒልክ አደባባይ ድረስ ብቻ ነው አሁን እየሄደ ያለው። ያን ከአያት ጦር ኃይሎች እሱ በሚጀምርበት ጊዜ ብዙ የህዝብ ፍሰት የሚያለበት አቅጣጫዎች ናቸው እነዚህ አካባቢዎች። እንደውም ጠቀሜታው በጣም የጎላ ነው። ይሄ እነዚህ አካባቢዎች
በኮንስትራክሽን ስራ ላይ የተሰማሩት እሸቱ አሰሚም የተጀመረው የባቡር ትራንስፖርት አገልግሎት ለከተማዋ ወቅታዊ ሁኔታ ምላሽ የሰጠ መሆኑ ይናገራሉ።
ትልቅ እድገት ነው። አዲስ አበባ በጣም የትራንስፖርቱ ችግር ያለባት ከተማ እንደመሆኗ መጠን ይሄ የከተማ ባቡር መከፈት አንደኛ ችግሩን ያቃልላል፣ ሁለተኛ ከስልጣኔዎች አንዱ በከተማዎች ውስጥ የባቡር አገልግሎት መኖር ነው። በዚህ አንጻር ጥሩ ነገር ነው ብዬ ነው ማየው።
ወጣቷ የአዲስ አበባ ከተማ ነዋሪ ሃኒያ አሊ ዛሬ በይፋ ስራ የጀመረው የባቡር መስመር ጠቀሜታው የጎላ መሆኑን ታምናለች።
የአዲስ አበባ ነዋሪዎች ወይ ሰራተኞች በጣም በትራንስፖርት ችግር ነበረ። ያን ነገር በጣም የሚቀርፍ ትልቅ ፕሮጀክት በመሆኑ በጣም ደስ ይላል። ደስተኛ ነኝ በዚህ።
ለምሳሌ አንቺ በየትኛው የከተማ አካባቢ ነው የምትኖሪው?
እኔ 6 ኪሎ አካባቢ ነው የምኖረው። እዚሁ አዲስ አበባ ነዋሪ ነኝ። የ6
እንግዲህ በሁለት አቅጣጫ ነው የባቡር መስመሩ ያለው፣ ከቃሊቲ እስከ ዳግማዊ ምኒልክ አደባባይ፣ ከአያት እስከ ጦር ኃይሎች የሚደርስ እና በምን መንገድ ነው ለምሳሌ ልክ እንዳንቺ ከዛ መስመር ውጭ የሚኖሩትንም ተጠቃሚ የሚያደርግ? አሁን ከሁለቱ ባቡሩ ከሚያልፍባቸው መስመሮች ውጭ የሚኖሩ የከተማዋ ነዋሪዎች እንዴት ነው ተጠቃሚ የሚሆኑት ማለት ነው?
ለምሳሌ ማለት እኔ አሁን 6 ኪሎ ነዋሪ በሆኑ እዛው አካባቢ ላይሆን ይችላል ስራዬ። ወጣ ብዬ በምሰራበት ሰዓት ባቡሩን መጠቀም ይችላለሁ ማለት ነው።
ከቃሊቲ የሚነሳው የባቡር መስመር በሚያልፍበት በሳሪስ አካባቢ የምትኖረው ሳራ ሲራክ ተመሳሳይ ሀሳብ አንጸባርቃለች።
ሞስት ኦፍ ዘ ታይም እንትን ታክሲ በመጋፋት ምናምን ነገር ክራውድ ነው የሚሆነው ቦታ
ይጨናነቃል።
አሁን ግን ሞሮርለስ በደንብ ይቀንሳል ብዬ አስባለሁ። ብዙ ተጠቃሚዎች ነው ብታል ብዬ አስባለሁ። እና አሪፍ ነው ለሰው ምን ጥሩ ነው ምክንያቱም ሞር ታክሲ የሚጠቀመው ሰው የሪልዌይ ባቡር መጀመሩ ምክንያት ሁሉም ሰው ይኛው የሚጠቀማል ማለት ነው። especially እኛ ሰፈር በሞር በጣም ብዙ ሰው ታክሲ ይፈልጋል ስራ ጠዋት ጠዋት ስለሚሄዱ ይሄኛውን ይጠቀማል ማለት ነው።
አንቺ ለምሳሌ በግልሽ ከዚህ በኋላ በባቡር ነው መላለሰው ወደ መሃል ከተማ መምጣት እንፈልገው በባቡር ነው ምንም ስሜት አታድርጉሽ?
አዎ እንዴ አድርጉኛል። ደሞ ለመምጣትም በባቡር ለመመላለስም አስበለሁ።
ለባቡር ተሳፋሪዎች አገልግሎት ከሚሰጡት ባለሙያዎች አንዷ ወይንሸት اسماعيل ዘርፉ የሥራ ዕድል ጭምር መፍጠሩን ታስረዳለች።
በባቡር ውስጥ ያለኝ ኃላፊነት ሆስቴስ ነኝ። መስተንግዶ ነው ለህብረተሰባችን የምሰጠው።
ምንድነው የሥራ ድርሻችሁ አሁን እናንተ?
እኛው ያው ህብረተሰባችንን ማስተናገድ ነው። ህብረተሰቡ ቲኬት ይዟል ቲኬት ያላዘምና ህብረተሰቡ ባቡር ውስጥ እንግዲህ ለባቡር ሲሳፈር ያው ለመጀመሪያም ደሞውን መጣ ባቡር ውስጥ ያለውን አቋቋም እንዴት መቆም እንዳለበት የተቀመጠ 65 ወንበሮች አሉ። 65 ወንበሮች ውስጥ 65 ሰዎች ናቸው የሚቀመጡት። ከዛ ውጪ ግን አብዛኛው ሰው ያቆመም ስለሚሄድ ያን ነገር ቆሞ የሚሄደውን ሰው ያው ማለት ለማስተካከል ማለት ነው እንዴት መቆም እንዳለበት ያንን ነው መስጠታገልኝ።
ላንቺ በግልሽ እዚህ ባቡር ትራንስፖርት መጀመር ምን ስሜት ተሰደረብሽ?
አዎ በጣም ከዚህ በፊት ያው አንደኛ የሥራ ድር ፈጥሮልኛል። ከዚህ በፊት ያው የምሰራኔ አካውንቲንግ ነኝ እና
አካውንቲንግ ነው ተመረክሹ?
አካውንቲንግ ነው ተመረክኩ። ሽያጭ ሰራተኛ ነበርኩኝ። አሁን ደግሞ
ሰሪ ነበር በሽያጭ ሰራተኛ ነኝ።
ሽያጭ የቢልዲንግ ማቴሪያል ሾፕ ውስጥ ነው መሰራ።
የግል ድርጅት ውስጥ
ተቀጥሬ ነበር መሰራ። አሁን ግን ያው አዲሱ የኢትዮጵያ ምድር ባቡር የሥራ ዕድል መፈጥሮልናል ለኛ ተጠቃሚዎችም ነን።
አገልግሎቱ ከግንባታው ጀምሮ ዓለም አቀፍ መመዘኛዎችን ያሟላ መሆኑን የገለጹት ደግሞ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ ናቸው።
እኛ ኮንስትራክሽኑን የጨረስነው በጃንዋሪ 31 2014 በፈረንጆች
ጥር 2014 በፈረንጆች።
አዎ ከዚያ አንስቶ እስከዛሬ እስከ መስከረም ድረስ እናደርግ የነበረው የደህንነትና የሴኩሪቲ ጉዳዩን እስከ ኢንተርናሽናል ቤስት ፕራክቲስ ከሚባለው ደርሶ መድረስ ብቻ አይደለም ሰርቲፋይድ እስከምንሆን ጊዜ ድረስ
ማረጋገጫ እስክታገኙ።
አዎ የዛሬው ማረጋገጫ ቀን ነው። ምናልባት ትንሽ ብትቆይ ይሄንን ኢንስፔክት ያደረገው እያንዳንዷን የእንትኑን ይሄ ሲግናሊንግ ኮሙኒኬሽን ትራክ ሮሊንግ ስቶክ ድልድዩን አትግሬድ ያለው ዋሻውን ሁሉ መርምሮ በቅታችኋል ብሎ በቀጠል ስለ ኢንተርናሽናል ስታንዳርድ ነው የመጡ ሰዎች አሉ። እነሱ ዛሬ ሰርቲፋይ ሲያደርጉን ነው ፊሽካ የምነፋ። ይሄ
የአዲስ አበባ ባቡር ትራንስፖርት መጀመር በሚያልፍባቸው መስመሮች አሉ ሌሎች የትራንስፖርት ዘርፎችን የሚያግዝ መሆኑ ተገልጿል። የትራንስፖርት ሚኒስትር ወርቅነህ ገበየው ለጋዜጠኞች እንዳሉት አዲሱ ዘርፍ ክፍተትን የሚሞላ ብቻ ነው።
የባቡሩ መንገድና የታክሲዎች ወይም የመኪና መንገድ የተለያየ ነው በመሰረቱ። ስለዚህ የትራንስፖርት ፍላጎቱ ይሄ ባቡር ሁሉንም ይፈታዋል ብለን አናስብም። ስለዚህ የታክሲም የሌሎች አገልግሎት ተጠቃሚዎች በሙሉ በታቀደላቸው በሚሄዱበት መስመር አሁንም ስራቸውን ይቀጥላሉ ብለን ነው የምናስበው። አሁን ዋናው ችግራችን እጥረቱን የማቃለል ነው እንጂ ትርፍ ነገር ይኖረናል ብለን አናስብም።
በአዲስ አበባ ባቡር ለመገልገል የሚጠየቀው ዋጋ እንደየርቀቱ ከሁለት ብር እስከ 6 ብር የሚደርስ ሲሆን ፍትሃዊ መሆኑን ያነጋገርኳቸው አስተያየት ሰጪዎች ገልጸዋል። ተጨማሪ አስተያየቶችንና መረጃዎችን በሌላ ዘገባ ይዤ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩ ጣቢያ ጎጃም በረንዳ። እባኮትን ለማውረድ በስተቀኙ ያሉ በሮችን ይጠቀሙ። በባቡር ውስጥ ማጨስ ምግብም ሆነ መጠጥ መጠቀም የተከለከለ ነው።
ግሩም ዘገባ እስክንድር አመሰግናለሁ። እስኪ አገልግሎቱ መስጠት በጀመረባቸው አካባቢዎች የነበረውን ሁኔታ ባጭሩ ግለጽልን።
ዛሬ ከነበረው ስነ ስርዓት ልነሳ አሉላ። ከአዲስ አበባ ስቴዲየም አጠገብ በሚገኝ ባቡር ጣቢያ አገልግሎቱን በይፋ የማስጀመር ስነ ስርዓት ተካሂዷል። በዚያ ከነበረው ድባብ ነው መነሳት የፈለኩት። አንደኛ በስነ ስርዓቱ ላይ ተጋብዘው የነበሩ የመንግስት የሥራ ኃላፊዎች፣ የምድር ባቡር ኮርፖሬሽን ሰራተኞች እና የተለያዩ የህብረተሰብ ክፍሎች በተዘጋጁት ባቡሮች በሜክሲኮ ልደታ አብነትና አውቶቡስ ተራ አድርገው ዳግማ የምኒልክ አደባባይ ከተሰራው የዋሻ ውስጥ ጣቢያ ድረስ ከዚያም ተመልሰው ወደ ተነሱበት አዲስ አበባ ስታዲየም ድረስ የመጓጓዝ እድል አግኝተዋል። ሌሎች ደግሞ ትኬት ቆርጠው ተመሳሳይ ጉዞ አድርገዋል። ሁለተኛ አዲስ አበባ ስቴዲየም አጠገብ በሚገኘው የቲኬት መቆረጫ ቢሮም በርካቶች ተሰልፈው ተመልክቻለሁ። ሁሉም የመጀመሪያው ቀን ተሳፋሪ ለመሆን መጓጓታቸው ያስታውቅ ነበር አዱላ። አብዛኞቹ የተሰለፉትም ባቡሩ ወደሚሄድበት አቅጣጫ ጉዳይ ኖሯቸው ሳይሆን ለማየት ከመፈለግ እንደነበር ተረድቻለሁ። በተደጋጋሚ የተጓዙ እንደነበሩም ሰምቻለሁ አዱላ። ሶስተኛ ባቡሩ በሚያልፍባቸው አቅጣጫዎች ግራና ቀኝ ቆሞ የሚመለከቱ ነዋሪዎች ነበሩ እና በአጠቃላይ በእነዚህ መስመሮችና በይፋ በማስጀመሩ ስነ ስርዓት ላይ ከነበሩ ሰዎች ባቡሩ በሚያልፍባቸው አቅጣጫዎች ግራና ቀኝ እስከነበሩት ድረስ በሁሉም ላይ የሚነበበው የደስታ ስሜት ነበር ማለት ይቻላል። እና የዚህ የባቡር ትራንስፖርት አገልግሎት መጀመር በተገልጋዩ ህብረተሰብ ዘንድ የደስታ ስሜት መፍጠሩን ነው ማየት የቻልኩት።
መልካም። እስክንድር እንደተረዳ ነው 17 ኪሎ ሜትሮች የርዝመት ያለው የባቡር ሐዲድ ነው አገልግሎት መስጠት የጀመረው። ከአጠቃላዩ ከፊሉ ብቻ መጀመሩ ነው የተገለጸውና የቀረው 17 ኪሎ ሜትርስ ለምን አልጀመረም?
እንግዲህ ትክክል ነው አሉላ። እንግዲህ አሁን አገልግሎት የጀመረው በዘገባውም ላይ እንደተገለጸው ከቃሊቲ የሚነሳውና ዳግማዊ ምኒልክ አደባባይ ድረስ የሚዘልቀው 17 ኪሎ ሜትር ነው። ሌላኛው መስመር ከአያት ተነስቶ በመገናኛ በ22 በመስቀል አደባባይ ሜክሲኮና ልደት አድርጎ ጦር ኃይሎች የሚደርሰው ነው። ያልተጀመረበትን ምክንያት በተመለከተ የኢትዮጵያ ምድር ባቡር ኮርፖሬሽን ኃላፊዎችን አናግሬያለሁ። ዶክተር ኢንጂነር ጌታቸው በትሩ የኮርፖሬሽኑ ዋና ስራ አስፈጻሚ ከዚህኛው መስመር በመቀጠል ያኛውም አገልግሎት እንደሚሰጥ ገልጸውልኛል። ስራዎችን አጠናቀናል፣ ነገር ግን በቀጣይነት ያኛውንም እናስጀምራለን ብለዋል። ሰሞኑን አናግሬያቸው የነበሩት የኮርፖሬሽኑ የህዝብ ግንኙነት ኃላፊ አቶ ደረጀ ተፈራም እንደዚሁ ይሄኛውን ቀድመን ማስጀመራችን ደረጃ በደረጃ ለመሄድ ከዚህኛው አሁን ዛሬ አገልግሎት ከጀመረው የቃሊቲ መስመር ትምህርትም ለመውሰድ ስለሚረዳን ከዚያ በመነሳት ያኛውን ለማስጀመር እንድንችል እድል ስለሚሰጠንም ጭምር ነው ብለውኛል። እና እነዚህ ምክንያቶች ናቸው እየተገለጹ ያሉት አሉላ።
መልካም እስክንድር፣ ምናልባትም የመጨረሻ ጥያቄ እናድርገው። ከሰዓታችን አንጻር ሌላ እቅድ መኖሩም በዘገባህ ተመልክተዋል። በአዲስ አበባ ውስጥ 72 ኪሎ ሜትሮች ርዝማኔ ያለው አገልግሎት መስጠት የሚያስችል የባቡር ሀዲድ የመዘጋት እቅድ እንዳለ ተነግረዋል። ስለ እሱ ባጭሩ ትነግረን?
እንግዲህ የትራንስፖርት ሚኒስትሩ ወርቅነህ ገበየሁ ናቸው ዛሬ በተካሄደው ስነ ስርዓት ላይ የተገኙት ከፍተኛ የመንግስት ባለስልጣን። እሳቸው እንዳሉት አዲስ እንዲያውም በሌሎች የኢትዮጵያ ከተሞች እንደዚህ አይነት አገልግሎት ለመጀመር ይታሰባል ወይ የሚል ጥያቄ ቀርቦላቸው ነው ለጋዜጠኞች ሲመልሱ፣ ለጊዜው አዲስ አበባ ላይ በማተኮር የአዲስ አበባን የትራንስፖርት ችግር የመቅረፍ ስራ ነው እየሰራ ነው ያለ ነው። በዚህም መሰረት በቀጣዩ 5 ዓመት በሁለተኛው የእድገትና የትራንስፎርሜሽን እቅድ ማለት ነው ኦልሬዲ ተጀምረዋል አሉላ። እንደምታውቀው መስከረም ጳጉሜ 6 ማታ ይፋ ተደርጓል ይህ እቅድ። በሱ ተጨማሪ የባቡር ሀዲዶች አንተ እንደገለጽከውም በአዲስ አበባ ከተማ እንደሚገነቡ ነው የገለጹት። በነገራችን ላይ ይህ አሁን የተጠናቀቀው የባቡር ትራንስፖርት አገልግሎት ወይም የፕሮጀክቱ $475 ሚሊዮን የፈጀ ነው አሉላ። በአብዛኛውም ከቻይናው ኤግዚም ባንክ በተገኘ ብድር የተሰራ መሆኑ ነው እየተገለጸው።
መልካም እስክንድር፣ የአዲስ አበባን ከተማ የትራንስፖርት ችግሮችም ለመቅረፍ ይረዳል የሚል ሀሳብ ቀርቧል። የቱን ያህል በተጨባጭ ችግሮቹን ያቀላል ወደፊት በሚመጡ ፕሮግራሞች እንደምትመለከተው ተስፋ አድርጋለሁ። ለአሁኑ ለረጅሙ ዘገባ ለጊዜ አመሰግናለሁ። መልካም ምሽት።
አመሰግናለሁ አሉላ።
አድማጮች ለልዩ ዘገባና ለዜናው የተመደበው ሰዓት በዚሁ ያበቃል። ለማጠቃለያ ዜናውን መለሳለሁ። አሁን ሳምንታዊ መስታወት ይቀጥላል። ከጽዮንና ከመስታወት ጋር መልካም ምሽት።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1922ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ 4 ሰዓት ይቀጥላል። አሁን መስታወት
በድጋሚ እንደምናመሻችሁ። የምሽቱ የመስታወት አዘጋጅና አቅራቢዎችን የመስታወት አራጋውና
ጽዮን ግርማንን የምሽቱን ፕሮግራማችንን አጠር አድርገን በድጋሚ እናስተዋወቃችሁ።
ሰዓት በመስራቱ እስር ቤት የተላከውን ታዳጊ የሚመለከት ዘገባ አለን።
ሮቤል ተክሌ ደስታ በወጣትነቱ ኢትዮጵያን ባህል በአሜሪካ የሚያስተምር ወጣት ነው። አነጋግረነዋል። ሌሎች ዝግጅቶችም አሉን። አሁን በእጅጋየው ሽባባው ወይም ጂጂ ሰው አርገኝ በተሰኘው ዜማዋ ዘና ብለን እንመለስ። ጂጂ አሞራ ወድጄ አሞራ ሆኛለሁ ትለናለች። የያዘኝ ፍቅር ነው። ቀልቤ ተበታትኗል። ማሰብ አቅቶኛል። ሰው አርገኝ አንተ ሰው። ደስ የሚለውን የጂጂን ዘፈን አድምጠን ስንመለስ ወደ ሌላ ዘገባ እናምራ። በቴክሳስ ግዛት እርቪን ከተማ ማካቱር በተሰኘ ሁለተኛ ደረጃ ትምህርት ቤት ውስጥ ተማሪ የሆነ የ14 ዓመቱ ታዳጊ አህመድ መሐመድ ለሳይንስና ቴክኖሎጂ በተለይ ደግሞ ለሽቦዎችና ለማስተላለፊያ መስመሮች የተለየ ፍቅር ስለነበረው የፈጠረውን ሰዓት ሰርቶ ለሳይንስ መምህሩ በማሳየቱ ምክንያት መምህሩ ቦምብ ነው በማለቷ እጁን በካቴና ታስሮ ወደ እስር ቤት እንዲላክ ምክንያት ሆኗል። በዚህም ፕሬዚዳንት ኦባማን ጨምሮ በርካቶች ሀዘናቸውን እየገለጹ ነው። ዘጋቢያችን ዚላት ያሆክ የላከችውን ዘገባ ሲሆን ግርማ አጠናቅረዋለች።
የ14 ዓመቱ ተማሪ አህመድ መሐመድ ለሳይንስና ቴክኖሎጂ በተለይ ደግሞ ለሽቦችና ለማስተላለፊያ መስመሮች የተለየ ተመስጦ አለው። በተወሰኑ የሳይንስ ፈጠራዎችም አላማውን አሳክቷል። በቅርቡ የፈጠረው ፈጠራ ግን ችግር ውስጥ ከቶታል። የእርሳስ ማሸጊያ ካርቶን በመጠቀም የሰራውን ዲጂታል የማንቂያ ሰዓት ለሳይንስ አስተማሪው ለማሳየት ቴክሳስ ውስጥ ማካርቱር ወደሚገኘውና ወደሚማርበት ሁለተኛ ደረጃ ትምህርት ቤት ለሳይንስ አስተማሪው ለማሳየት ይዞት ይሄዳል። ነገር ግን በዚህ ትምህርት ቤት የሚያስተምር ሌላ አስተማሪ የተመለከተው የሽቦ ፈጠራ ቦምብ ሊሆን ይችላል በሚል ጥርጣሬ ወደ ፖሊስ ስልክ ደወለ። ታዳጊውን በሰራው የፈጠራ ስራ በማመስገንና በማበረታታት ፋንታ በካቴና ታስሮ ወደ ፖሊስ ጣቢያ ተወሰደ። አህመድ ስለ ሁኔታው ሲናገር
It's just like this one. They arrested me and they told me that.
በቃ ይሄው ነው የሆነው። ካሰሩኝ በኋላ ከቦምብ ጋር የተመሳሰለ የውሸት ቦምብ የመስራት ወንጀል እንደፈጸምኩ ነገሩኝ።
አህመድ የ9ኛ ክፍል ተማሪ ሱዳናዊና የእስልምና ሃይማኖት ተከታይ ነው። ቤተሰቦቹ፣ ወዳጆቹና የአካባቢው ሙስሊም ማህበረሰብ አካላት ተማሪው ተለይቶ እንዲወጣ የተደረገው በሃይማኖቱ ምክንያት ነው ይላሉ። አሊያ ሳሊም የተባሉ የአሜሪካና የእስልምና ግንኙነት ምክር ቤት ተወካይ እንደተናገሩት
I think this wouldn't even be a question if his name wasn't Ahmed Mohammed.
የልጁ ስም አህመድ መሐመድ ባይሆን ኖሮ መጀመሪያውኑ ጥያቄው አይነሳም ነበር። የትምህርት ቤቱ አስተዳዳሪዎች እንደገለጹት ግን የጅምላ ጨራሽ ግድያዎች በመላው አገሪቱ በተበራከቱበት በአሁን ወቅት የሚፈጠሩ ማንኛውም ነገሮች በከፍተኛ ጥንቃቄ እንደሚያዩት ይናገራሉ። የኤርቪንግ ኢንዲፔንደንት ትምህርት ቤት ተወካይ ሌስሊ ዌቨር በበኩላቸው
I want all of our families and the community and the entire nation to know that our student safety is our utmost priority.
ሁሉም ቤተሰቦች፣ የማህበረሰብ አባላት በጠቅላላ ሁሉም ሰው እንዲያውቅ የምፈልገው ከምንም በላይ ለተማሪዎቻችን ቅድሚያ እንደምንሰጥ ነው። በተሳሳተ መንገድ የተወሰደው የአህመድ የሳይንስ ፈጠራ ለሌሎች ሀዘኔታን አትርፏል። ፕሬዚዳንት ኦባማም በሚቀጥለው ወር በዋይት ሀውስ ለሌሎች ወጣት ሳይንቲስቶች በተዘጋጀው ግብዣ ላይ እንዲገኝ ጋብዘውታል። የዋይት ሀውሱ ቃል አቀባይ ጆሽ ኤርነስት
ፕሬዚደንት ኦባማን ጨምሮ በዚህ ዋይት ሀውስ ውስጥ የምንገኝ ሁሉ ይህን ታዳጊ ልናግዝ የምንችልበት አጋጣሚ እንደሆነ እናምናለን። ይህም የልጁን የተለየ የማወቅና የመመራመር ፍላጎት ለማበረታታት ታላቅ ዕድል ይፈጥራል። በዋይት ሀውስ በሚደረገው የወጣት ሳይንቲስቶች ግብዣ ላይ ከሚገኙ ሌሎች ወጣቶች ጋርም በቀላሉ መግባባት የሚችል ይመስለኛል።
ፕሬዚዳንት ኦባማ ተማሪዎች በሳይንስና ፈጠራ ላይ እንዲያተኩሩ በተለያዩ አጋጣሚዎች የሚያበረታቱ ሲሆን ከዚህ በፊት ተመሳሳይ ዝግጅቶች አዘጋጅተው ነበር። ፌስቡክ፣ ትዊተር፣ ጎግልና ናሳ በበኩላቸው በራቸውን ለአህመድ ክፍት መሆኑን እየገለጹለት ይገኛሉ።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የመስታወት ዝግጅት ይቀጥላል። እያስተናገድናችሁ አብረን የምናመሸው መስታወት አራጋውና
ጽዮን ግርማንን። አሁን ደግሞ አንድ ሙዚቃን ጋብዛችሁ። ማዲንጎ አፈወርቅ ባለፈው ዓመት መገባደጃ ላይ ስወድላት በሚል ካወጣው አልበም ውስጥ አቅሜን የተሰኘ ዘፈኑን እናድምጥለት። የዛሬ ወጣት እንግዳችን ሮቤል ተክሌ ደስታ ይባላል። የአርቲስት ተክሌ ደስታ ልጅ ነው። ሮቤል ኢትዮጵያን ለቆ የወጣው ገና በ16 ዓመቱ ነበር። አሁን የ24 ዓመት ወጣት ነው። እዚህ አሜሪካን ሀገር ከእኩዮቹ ኢትዮጵያውያን ጋር በመሆን በእድሜ ታናናሽ ለሆኑ እዚህ ተወልደው ላደጉና ከኢትዮጵያ ለሚመጡ ታዳጊ ወጣቶችን በማሰባሰብ ሀገረኛ የመዝናኛ እንቅስቃሴዎች ላይ ተሰማርቷል። መስታወት አራጋው ከሮቤል ተክሌ ደስታ ጋር ቆይታ አድርጋለች።
ወደ አሜሪካን ሀገር የመጣው እንደ አውሮፓውያኑ አቆጣጠር በ2006 ዓ.ም ነበር። የሁለተኛ ደረጃ ትምህርቱንና የመጀመሪያ ዲግሪውን በባዮሎጂ የጨረሰው በዚሁ በአሜሪካ ነው። ከምስጉን ተማሪነቱ በተጨማሪ ጎበዝ የእግር ኳስ ተጫዋችም ነው።
ሮቤል ተክሌ ደስታ አባላለሁ። አዲስ አበባ ነው ትውልዴና እድገቴ። ወደ ዩናይትድ ስቴትስ ኦፍ አሜሪካ የመጣሁት 2006 ላይ ነው።
ሮቤል በኢትዮጵያ በድንቅ ተዋናይ አባቱ ተክሌ ደስታ ገዛ በልጅነቱ የተለያዩ ባህሪዎችን በትልልቅ መድረኮች ላይ በመተወን ብቃቱን አስመስክሯል። በአሜሪካ ሀገር በተማረበት ኮሌጅ ሼፐርድ ዩኒቨርሲቲ በትምህርቱ ውጤታማ ከመሆኑም በላይ በኮሌጁ የእግር ኳስ ቡድን ግንባር ቀደም ስፖርተኛነቱ የተለያዩ ያድናቆት ሰርተፍኬቶችና የነጻ ትምህርት አስገኝቶለታል።
ኢትዮጵያ ያለው ከትምህርት ውጪ የተለያዩ አክቲቪቲዎች ላይ ሳተፍ ነበር። በአባቴ መገዛ ጥበብ ላይ ተኮሩ ነገሮች ላይ ማለትም የቲያትር ጩውቶች ላይ፣ የቲቪ ማስታወቂያዎች ላይ፣ የተለያዩ ፕሮግራሞች ላይ ሳተፍ ነበር በልጅነቴ። እዚህ ከመጣው ደግሞ ትምህርቴንም በመቀጠል ሃይ ስኩልና ካሌጅ ተምሬ ዲሰምበር 2014 ላይ ግራጁዌት አድርጌያለሁ። በሚቀጥለው አመት ወደ ግራጁዌት ስኩል ለመቀጠል እየተዘጋጀው ነው። ከትምህርት ውጪ ዩናይትድ ስቴትስ ከመጣው በኋላ ስፔሻሊ ኳስ እጫወታለሁ። ትምህርት ቤትም ካሌጅ የተጓዝኩት ፓርሻል ስካለርሺፕ በማግኘት ነው በኳሱ በኩል። እንዲሁም የተለያዩ የኢትዮጵያን ኮሚዩኒቲ ውስጥ ኢንቮልቭ የሚያደርጉ ለምሳሌ በሃይ ስኩሎች የሚዘጋጁ የኢትዮጵያን ሾዎች፣ ዳንስ፣ ውዝግዋዜ እንቅስቃሴዎች ላይ ወጣቶችን እንደዚሁ በማደራጀት አግዛለሁ። እንዲሁም ደግሞ በቲያትርም ውስጥ እዚህ ከመጣው ተሳትፌያለሁ በኢትዮጵያ ቲያትር ውስጥ።
ካደገበት ጓደኛ ዘመድ አዝማድ ከሚኖርበት ኢትዮጵያ ተነጥሎ በ16 ዓመቱ ወደ አሜሪካ ሲመጣ የባህል ልዩነቱና በቋንቋ መግባባቱ ትንሽ ከብዶኝ ነበር ይላል።
በተለያዩ ነገሮች ውስጥ እንዳልኩት ኢንቮልቭ አድርጌ የተለያዩ ጓደኞችን አፍርቼ ነበር እና በ16 ዓመቴ ወደዚህ ሀገር በመመጣበት ጊዜ ያንን ስሜትና ያንን ኤንቫይሮንመንት በአካባቢ በማጣቴ ብዙ ትግል ነበረ በውስጤ። ምክንያቱም ወደ አዲስ የህይወት ምዕራፍ ውስጥ ሲገባ ሁሌ ስፔሻሊ በወጣትነት ጊዜ ውስጥ በጣም አስቸጋሪ የሆኑ ነገሮች አሉ። ከነሱም ውስጥ ምን ወስኜ ልጓዝ፣ ወደ የትኛው መስመር ልጓዝ የሚባለውን ውሳኔ ለመወሰን በጣም አስቸጋሪ የሚሆንበት ጊዜ አለ። ግን በቤተሰቤ በኩል ሁሌም እንደ ማንኛውም ኢትዮጵያዊ ቤተሰብ የትምህርትን ዋጋ ሁሌ ቫልዩ ወይም ዋጋ ሰጥተው በመልካም ሁኔታ ብዙ ጫናም ባለማሳደር ያንን ትምህርት እንድቀጥል አድርገዋል።
ሮቤል ከኢትዮጵያውያን የትምህርት ቤት ጓደኞቹ ጋር በመሆን የእድሜ ኩዮቹንና ታናናሽ የሀገሩን ልጆች በማሰባሰብ በተለያዩ ባህላዊና ዘመናዊ እንቅስቃሴዎች ላይ እንዲሳተፉ በመጣር ላይ ይገኛል።
ከዛም በተጨማሪ ደግሞ በጣም በጣም ብሩህ አስተሳሰብ ያሏቸው ጓደኞች አሉኝ በአካባቢ ማለት ነው። በትምህርትም በትርፍ ጊዜም በሚያደርጉት ነገር ዋጋ ዋጋ ያላቸው አሁን ከጓደኞቹ ውስጥ ገጣሚዎች አሉ። ኢቨን መጽሐፍ ለመጻፍ ሁሉ ያሰቡ ልጆች አሉ ከጓደኞቼ ውስጥ። እንዲሁም ደግሞ በትምህርት በኢንጂነሪንግ ጥሩ ነገር እየሰሩ ያሉ ልጆች አሉ። እና በዛ መስመር ውስጥ የሚጓዙ ልጆቹ በሙሉ ተሰብስበን እዚህ ላለው ኮሚዩኒቲ ማበረከት የምንፈልገው ነገር አለ። ይህ ደግሞ የረጅም ጊዜ በአጭር ጊዜ የሚከናወን ነገር እንዳልሆነ እርግጠኛ ነን። ምክንያቱም በሱ ተጓዳኝ ደግሞ የህይወትን ማሟላት አለብን። የራሳችንን ቤተሰባዊ ህይወትም ቢሆን የግልም ህይወትም ቢሆን ግን ከሱ ተጓዳኝ ደግሞ አልባሌ ቦታዎች ላይ ጊዜያችንን ከምናሳልፍ ተሰብስበን የምናደርጋቸው ነገሮች አሉ። እነሱም ውስጥ አሁንም ቲያትር ለመስራት እየተዘጋጀን ነው። እንዲሁም ደግሞ ኮሚዩኒቲውን አሲስት የሚያደርጉ ነገሮች ውስጥ አንደኛ እግር ኳስ ነው። ሁላችንም ከጓደኞቼ በአብዛኞቻችን ኳስ እንጫወታለን እና በኳሱ ውስጥ የተለያዩ ነገሮችን ስፔሻሊ ወጣቶችን ኳስ በትሬኒንግ በማሰባሰብ ሁሉንም ትሬኒንግ እንዲመጡ በማድረግ አመታዊ ነው። ልክ ውድድርን በጠበቀ መልኩ ብቻ ሳይሆን አመታዊ ለጤንነታችንም ለመንፈስም እርካታ እንዲሁ ኳስን በሚያመላክት መልኩ ዌብሳይት እያዘጋጀን ነው። የተለያዩ ነገሮች እያዘጋጀን ነው ወጣቱን ወደኛ ለመሳብ ማለት ነው። ከዛም አልፎ ደግሞ ገና በእቅድ እያወጣናቸው በዝርዝር እያወጣናቸው ያሉ ነገሮች አሉ ወጣቱን ወደኛ አትራክት ለማድረግ ማለት ነው።
በዚህ አሜሪካን ሀገር ያለው ወጣት ተረስቷል፣ አስተዋሽ ያስፈልገናል። እንደ ማንኛውም ኢትዮጵያዊ ወጣት ለሀገር ለወገን ጠቃሚነታችን ይታወስ፣ በአካባቢያችን ያሉ ኢትዮጵያውያን ትክክለኛ ያልተበረዘ ታሪካችንንና ማንነታችንን ሀገራችን ከኛ ምን እንደምትጠብቅ እኛም በምን መልኩ የዜግነት ግዴታችንን እንደምንወጣ ሊገልጹልንና ሊያስተምሩን ይገባል ይላል ሮቤል።
እኛ ወጣቶች እንደ ወጣትነታችን ደስታን ወይም ፓርቲ ማድረግ ወይም ምሽት ቤት መዞር ምናምን ሳንፈልግ አይደለም። ያ ደስታ እኛም መጋራት እንፈልጋለን። ግን እኛ እንደ ወጣትነታችን ለኢትዮጵያ የሆነች ማበረከት ያለብን ነገር አለ። በኢትዮጵያ ታሪክ ውስጥ ምን አይነት ስም ኖሮን ወይም ምን አይነት ትውልድ ሆነን ተመዝግበን ነው የምንሄደው የሚለውን ጥያቄ ስንጠይቅ ምንም ነገር የለንም በአሁኑ ለኢትዮጵያ ኮሚኒቲ አበረከት ነው ማለት ነው። በኢትዮጵያ ኮሚኒቲ ውስጥ እዚህ ባለው ኢትዮጵያ ኮሚኒቲ ውስጥ በአብዛኛው ስለ ወጣቶች ፎከስ አያደርጉ እስካሁን ባየሁት መስመር ማለት ነው። ወጣቶችን ፎከስ የማይደረግበት የተለያዩ ምክንያቶች አሉ። እሱም ፖለቲካ ውስጥ ፎከስ በማድረግም ሊሆን ይችላል። በአብዛኛው ደግሞ እሱ ነው። ግን አሁን እዚህ ባለው ወጣት ላይ አቴንሽን ሞር ቢሰጥ ኮሚኒቲ ኢንቨስት ቢያደርግ ጊዜውንና ሰዓቱን እንዲሁም ገንዘቡን ራሱ ኢንቨስት ቢያደርግ አሁን ላለው ያለ ወጣት ከአምስት ከአስር ዓመት በኋላ ጥሩ እውቀት ይዞ ጥሩ አመለካከት ስለአሁኑ ስላለችው ዓለም አመለካከት ይዞ ኢትዮጵያ ላይ ከአስር ከሀያ ዓመት በኋላ ለውጥ ለማምጣት በመልካም መንገድ ማለት ነው የሚችል ወጣት ነው ያለው። ግን ያንን መስመር እየተበጀለት አይደለም በአሁኑ ሰዓት ለኢትዮጵያውያን ወጣቶች እዚህ ላለው ማለት ነው። ለዛም ይመስለኛል በአብዛኛው ኢትዮጵያዊ ወጣቶች ሰክሰስፉል የማይሆኑት አይደለም፣ ግን በአብዛኛው ኢትዮጵያውያን ወጣቶች እንዳንቃኘው ብዙ ነገሮች ጋርደውናል። ከነዚህም ውስጥ አሁን እየተፈጠሩ ያሉት የሁካና የሺሻ ቦታዎች ብዙ ጓደኞች እንድናጣ ያደረጉን ነው። ምክንያቱም ወጣት በእንደዚህ አይነት ጊዜ ምሽቱን በሐሳብና በእውቀት ጽፎ የሚያድርና ወይም መጽሐፍ አገላብጦ የሚያድርና ማታ ጊዜውን በእንደዚህ አይነት ሁኔታ ሰውቶ የሚያሳልፍ ወጣት ሁለት የተለያየ መንገድ ነው የሚገጥመው በህይወት ውስጥ። እና ያንን ደግሞ እኛ ተወቃሽ ያደርገናል። በአብዛኛው ደግሞ እነዚህን ቦታዎች የሚፈጥሩት ሰዎች ትልልቅ ሰዎች ናቸው። ያ ትልልቅ ሰዎቹ የሚፈጥሩት ቦታ ደግሞ ለእኛ ፖይዝነስ ነው። ግን እኛኑ ተጠያቂ የሚያደርገን ቦታ ነው ደግሞ እኛ ስለምንሄድበት ማለት ነው። ያንን ነገር ፕሪቨንት ማድረግ መቻል አለባቸው የእኛ እንግዲህ የማህበረሰቡ መሪዎች ማለት ነው። እነዛ ላይ አትኩሮት ሊሰጣቸው ይገባል። አትኩሮት ካልተሰጣቸው እኛ ልክ አሁን ቤተሰባችን ያለበት ቻለንጅ ውስጥ ነው እኛም ተመልሰን የምንገባው ማለት ነው እንጂ ወደ ተሻለ ደረጃ ለማለፍ አንችልም ብዬ ነው የማስበው። ከ16 ዓመት እና ከ15 ዓመት ከ14 ዓመት ወጣት እስከ 27 28 ድረስ ነን ተሰባስበን ያለ ነው በአሁኑ ሰዓት ማለት ነው እየተንቀሳቀስን ያለ ነው።
ሮቤል በባዮሎጂ የመጀመሪያ ዲግሪውን ቢያጠናቀቅም በቅርቡ ትምህርቱን በሕክምና ሙያ በመቀጠል ማስተርስ ዲግሪውን በአኩፓንቸር የመርፌ ባህላዊ ሕክምና ዘዴን ለመማር ዝግጅቱን ጨርሷል።
እነዚህ ቻይኒዝ ኸርብ አኩፓንቸር እነሱ ማጥናት ፈልጋለሁ። እሱም ምክንያታዊ ነው። ምክንያቱ እግዚአብሔር ብሎ አላማዬ ከተሳካ ወደ ኢትዮጵያ ተጉዤ ያንን እውቀት ደግሞ ለወጣት ኢትዮጵያውያንና መማር ለሚፈልግ ህብረተሰብ ማስተላለፍ ኢንፎርሜሽኑ ማስተላለፍ እፈልጋለሁ። ያንን ማድረግ የምፈልገው ደግሞ ዌስተርን ሜዲሲን ኢዝ ኤክስፐንሲቭ በጣም ውድ ነው። እነዚህ ደግሞ ባህላዊ ህክምናዎች አሁን ባለበት ደረጃ ማለት ነው በዶክትሬት ደረጃ ይሰጣል በአሁኑ ሰዓት በዩኤስኤ ማለት ነው። እና ያንን እውቀት ቀስሜ ኢትስ ኮንቪኒየንት ኤንድ ቺፐር ብዬ ስለምገምት ማለት ነው ወደዛ ማተኮር እፈልጋለሁ። ከሩቁ ህልሜ ጋር ለማስታረቅ ማለት ነው ያንን ማወቅ እፈልጋለሁ። በአሁኑ ሰዓት ወደዛ ነው እያመራ ያለሁት።
መነሻው በቻይና የሆነው አኩፓንቸር የመርፌ ባህላዊ ህክምና ዘዴ በአሜሪካን ሀገር በተለያዩ ዩኒቨርሲቲዎች በከፍተኛ ትምህርት ደረጃ በመሰጠት ላይ ይገኛል። ለዚሁ ህክምና በሚያገለግለው በርካታ መርፌ በመታገዝ የሚሰጠው ይህ የህክምና ዘዴ በዓለማችን ካሉት የረቀቁ ህክምናዎች እኩል ለበርካታ በሽተኞች ፈውስን እያስገኘ ያለ ነው። ለሮቤልም በዚህ የሙያ ዘርፍ ያሰበው ሁሉ ይሳካለት ዘንድ ከልባችን እንመኛለን። የኢትዮጵያውያን አዲስ አመት ብሔራዊና ሃይማኖታዊ አከባበር ጠባይና ስሜት አለው። ወቅቱ የአመቱ መጀመሪያ መስከረም ወር በመሆኑ ይህንኑ አስመልክታ ባልደረባችን ጽዮን ግርማ ባለሙያዎችን በማነጋገር የሚከተለውን ታቀርባለች።
ዛሬ በኢትዮጵያውያን ዘመን አቆጣጠር መስከረም 10 ቀን 2008 ዓ.ም ነው። በአውሮፓውያን ዘመን አቆጣጠር ደግሞ መስከረም 20 ቀን 2015። ወቅቱም የኢትዮጵያውያን ዘመን የተለወጠበት አዲስ አመት ነው። የኢትዮጵያ ዘመን መለወጫ ብሔራዊና ሃይማኖታዊ አከባበር ጠባይና ስሜት አለው። ሃይማኖታዊ ጠባይ ሆኖ የሚጠቀሰውም የባህረ ሐሳብ የዘመን አቆጣጠር ነው። ባለሙያዎች ይህ የዘመን አቆጣጠር ሳይንሳዊ ጠቀሜታም አለው ይላሉ። ይፈልጋሉ። ሰዎች በቀላሉ እንዲጠቀሙበትና እንዲረዱትም የኮምፒውተር ሶፍትዌር ተዘጋጅቶለት አገልግሎት ላይውሏል። በዚህ ጉዳይ ላይ ሁለት ወጣቶችን አነጋግሬያለሁ። የመጀመሪያው ዮሐንስ ደምስ ይባላል። የሂሳብ ተማሪ ነው። ባህር ሐሳብ ከሳይንስ ጋር ያለው አንድነትና ጠቀሜታ በሚል ጥናት በማዘጋጀት ላይ ይገኛል። ከሁለት ወራት በኋላ ይፋ እንደሚያደርገው ገልጾልኛል። ሁለተኛው ወጣት ደግሞ ኃይለ ኢየሱስ እንግዳው ነው። ባህር ዳር ዩኒቨርሲቲ በቴክኖሎጂ ኢንስቲትዩት በኮምፒውተር ምህንድስና ትምህርት ክፍል መምህር ነው። የባህር ሐሳብ ሶፍትዌር ሰርቷል። ሁለቱንም አከታትዬ ጥቂት ጥያቄዎችን አቅርቤላቸዋለሁ። ባህር ሐሳብ ምንድን ነው? ለዮሐንስ ያቀረብኩለት የመጀመሪያ ጥያቄ ነው።
ባህር ሐሳብ ማለት ቁጥርን መለካት ወይም ቁጥርን ማወቅ፣ ዘመንን መለካት የሚል ቃል ነው የሚያመጣው። ባህር ጥልቅ ነው፣ ሐሳብ ደግሞ ቁጥር ነው። ሂሳብ የሚለውም ከሱ ነው የሚመጣው። ራሱ ባህር ሐሳብ ብቻውን ካየ ነው ማለት ነው። ግን በውስጡ በጣም ብዙ ክፍሎች አሉት። አንድ ሳይንስ ወይም ኢንጂነሪንግ ተብሎ ሲቪል ኤሌክትሪካል እንደሚባለው ባህር ሐሳብም አንድ ጥቅል ለትምህርት ሆኖ በስሩ መርሃውር፣ አውሻር፣ ሐሳብ ፈለግ እየተባሉ የሚከፋፈሉ ክፍሎች አሉት። ስለዚህ መርሃውር ስለ አጽዋማት፣ ስለ በዓላት ባጭሩ እና ቀለል ባለ መልኩ የሚያቀርብ ነው። አውሻር ደግሞ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ነፋሳት መውጣት መግባት እነሱ በደንብ እና በጥልቀት ይለካል ያውቃል። ከዚህ የዘለ ሁለት ሶስተኛው ክፍል ሐሳብ ፈለግ የሚባሉ ደግሞ አፍላጋት የቀላያትም የነፋሳትም የደመናትም የብርሃን መጠንና መቼ እንደሚወጡ መቼ እንደሚከናወኑ ዑደታቸውን ሁሉ ያጠናል። ስለዚህ ባህር ሐሳብ በጣም ጥልቅ የሆነ ስለ ተፈጥሮ አጠቃላይ ከዋክብትንም ፀሐይንም ጨረቃንም ነፋሳትን የደመናትን ቀላያትን በሙሉ የእነሱ ውህደታቸው እየተከተለ ዘመንን የሚለካ ዘመንን የሚያው ከሰው ሕይወት ጋር ያለውን ነገር በደንብ የሚያጠና ትምህርት ነው በራሱ። ስለዚህ ባጭሩ ለማስቀመጥ ባህር ሐሳብ ቃሉ ቁጥር ያለው ዘመን ማለት ነው። ትምህርቱ ግን ስለ ቀላያት አጠቃላይ በጠረፍ ላይ ያሉትን የብርሃናት መለኪያዎችን በሙሉ የሚለካ የሚያውቅ የሚያስተምር ትምህርት ነው ማለት ነው።
የኢትዮጵያውያን ባህር ሐሳብ ከጎርጎረሲያኑ ወይም ደግሞ ከሌሎች ዓለም ላይ ካሉ የዘመኑ አቆጣጠሮች መለያ ባህሪያቱና ገጽታዎቹ ምን ምንድን ናቸው?
ኢትዮጵያ ዘመን አቆጣጠር የኢትዮጵያ ራሷ ነው። አንዳንድ ጽሁፎች እንደሳምንት እያየው ነበር እና ዩሊሳን ጎርጎረስ በኋላ የወጣን በ15ኛው መቶ ክፍለ ዘመን የነበረ ሰው ነው ጎርጎረስ የካቶሊክ ጳጳስ ከሱ በፊት ከክርስቶስ ልደት በፊት የነበረው ዮልዮስ የእሱ ዘመን አቆጣጠር እንደወሰደች ኢትዮጵያውያን ይናገራሉ። ምክንያታቸው 12 ወር መሆኗን በማየት ነው። ይህ ግን በጣም ይለያል። የኢትዮጵያ ዘመን አቆጣጠር መሰረቱ ሄኖክ ነው፣ መጽሐፈ ሄኖክ ነው። በቃ ሌላ ምንጭ የላት። መጽሐፈ ሄኖክ ደግሞ ሌሎች ዓለማት ላይ ምናልባት አሁን በዚች 40 ዓመት ውስጥ ነው ተተርጉሞ ሄዶ ካልሆነ በስተቀር አልነበረም ሶርሱ ማለት ነው። ግን የተለያየ ግሪክ የግብፃውያን የኮከብ ቆጠራዎች ግን ዮልዮሳውያን እንደረዳውና በዛም እንደሄደ የሚናገሩ ታሪክ መዛግብቶች አሉ። የኢትዮጵያ ዘመን አቆጣጠር ሁለቱንም እንጠቀማለን። ከሌሎች በጣም የሚለየው ይሄ ነው። እንደ አረባውያን ጨረቃን፣ እንደ ምዕራባውያን ደግሞ ፀሐይንም ሁለቱንም እንጠቀማለን። አሁን ለምሳሌ ቀኑን በፀሐይ ይሄን ያህል እርስ መካል በጨረቃው ደግሞ ዛሬ ሌሊቱ እንዲያደርበን እናገራለን። ለምሳሌ አሁን መስከረም አንድ ቀን በፀሐይ ዘመነ ዮሐንስ በፀሐይ ብለን ከተናገር ነው በኋላ የዛ ቀን ሌሊት አበቅቲውን የወሩን ህጸጽ ደምረን ሌሊቱ መናገር እንችላለን። ደግሞ ራሱ አሁን ሌሊቱ የመስከረም አንድ ቀን 22 አበቅቲው ነበረ። የ28 አበቅቲ 22 ስለነበረ ውጠት አንድ ነው ተደምሮ 23 ይሆናል። ሌሊቱ 23 ነበር። ሁልጊዜም ከቀኑ ሌሊት ይገርማል። ስለዚህ ጸሎት ሲደርስ በፀሐይ ይህን ያህል፣ በሌሊት በጨረቃ ደግሞ በእንዲህ በተቆጠረው ጸሎት የተደረሰውን ምስጋና እግዚአብሔር ሆይ ተቀበል ብለው ጸሎት ያሰርጋሉ። በሁለቱ መቁጠር የኢትዮጵያውያን ልማድ ነው። ወሩን ራሱ 13 ወር የሆነበትም ራሱ ጋር ምስጢር አለው። ወር የሚለካበት በየወሩ ሁለት የሚመጣ ነገሮች አሉ። ለምሳሌ ጨረቃ ዛሬ ግማሽ ትሆናለች፣ የዛሬ ወር ነው ግማሽ ምቶ ነው። ዛሬ ሙሉ ትሆናለች፣ የዛሬ ወር ነው ሙሉ ምቶ ነው። በየወር ራሷን ትቀይራለች ጨረቃ። በጣም ብዙ ወራዊ ነገር ተከትለው የሚቀይሩ ነገሮች አሉ። ስለዚህ የወሩ ርዝማኔ እኩል 30 ቀን እንዲሆን ተደረገ እንጂ ጨረቃ 6 ወር 29 6 ወር 30 ነው የምትሄደው። እንደ አረብ ሀገሩ የተለየውም በዚህ ምክንያት ነው። የጎርጎረስ የራሱ የሆነ ጠባይ ያለው ፀሐይን ብቻ ነው የሚከተለው። 365 ቀን ከ15 ኬክሮስ ከ6 ካሌት ነው የሚሄደው ጨረቃ ፀሐይ በአመት የምትሄደው። የ15 ስብስብ በአመት አንድ ቀን ይጨምራል። የ6 ካሌት ደግሞ ስብስብ በ600 ዓመት አንድ ጨምሮ ጳጉሜ 7 ያረጋታል። ስለዚህ የእነሱና የኛ በጣም የሚለያዩ መሰረታዊ ነገር የእነሱ የኮከባትን ውህደት የፍልስፍናውን ትምህርት የተከተለው፣ እኛ ግን መሰረታችን መጽሐፈ ሄኖክ ነው መሰረት የምናደርገው። እንዲያ ባይሆን ኖሮ የዩሊሳን አቆጣጠር ጋር አንድ ሆኖ በቀጠል ነበረብ።
ይህን የዘመን አቆጣጠር ቀመር ማንኛውም መደበኛ ሰው ሊረዳበት የሚችልበት ቀላል መንገድ የለውም?
አለ። በጣም ብዙ ቀላል መንገዶች አሉ። የመጀመሪያ ሰው አለመረዳት የፈጠረበት ይሄ ትምህርት የኦርቶዶክስ ብቻ ነው ማሰቡ ጭምር ነው። አንዱ መሰረታዊ ችግር ስለኔ ያለው ትምህርቱ እውቀቱ ከሃይማኖታዊ በዘለለ ሌሎች ነገሮች እንደሚጠቅምና እንደሚያስፈልግ ትምህርቱ ጥሩ እንደሆነ ብዙ ያስበው። ሁለተኛ እኛ ብዙ ጊዜ የምንናገረው መስከረም አንድ ቀን ስለ ጾምና ስለ አባላት ብቻ ስለሆነ ለእኛም ብቻ እንዲሆን ለመርሱ ሳይሆን ብቻ እንዲሆንም አስመስሏል። መስከረም አንድ ቀን ዘመነ ዮሐንስ፣ ዘመነ ማቴዎስ፣ ዘመነ ሉቃስ እንዲያስነናገር ለምን እንደዚህ እንደምንል በራሱ የሆነ ቁጥሮች አሉ። መስከረም አንድ ቀን ቅዳሜ ነው፣ እሁድ ነው፣ ሮብ ነው የሚለውን ቀን ማወቅ የሚቻልበት ቀለል የሆነ ቀመሮች አሉ። የባህረሰብ ሶስት ነገሮችን ማወቅ ያስፈልጋል። አንደኛ ጥንተ ቀመር የሚባል አለ። ጥንተ ቀመር ማለት የቀመር ወይም የቁጥር መጀመሪያ የሆነው እለትን ነው። እሱ ማክሰኞ ነው። ይህ በዘፍጥረት ምዕራፍ አንድ ቁጥር 13 ላይ ያለውን ነው። አዝረት እጽዋት በማክሰኞ እንደተፈጠሩ እነዚህ ደግሞ የሚቆጥሩ ስለሆኑ የቁጥር መጀመሪያ ማክሰኞ አድርገውታል። ሀሳብ የባህር ሀሳብ ሊቃውንት። ሌላ ጥንተ እለት የሚባለው ነው። ዓለም የተፈጠረበት የመጀመሪያ ዕለት አህደ እሁድ፣ እሁድ የመጀመሪያ ዕለት ጥንተ እለት ይባላል። መነሻ ስለሚያስገኝ ማለት ዑደት ካለው አንድ ነገር መነሻ ካላስቀመጥለት ስለሚሽከረከር መነሻው አብሮ መጨረሻ ይሆናል። ያ እንዳይሆን አንዱን መነሻ ማድረግ ስለሚገባ ጥንተ እለት እሁድ ነው። ሌላ ጥንተ ይሆናል። ጥንተ ይሆን ማለት የብርሃን የተፈጠሩበት የፀሐይና የጨረቃ የመጀመሪያ ዕለት ነው። ሮብ ነው። ይሆን ፀሐይን ይሆን ይላታል። ኦንም ይሆንም ብሎ የሚያስቀምጡበት አለ። የፀሐይ ሌላ ስሟ ማለት ነው። ስለዚህ እነሱ የፀሐይና ጨረቃ የተፈጠሩበት ዕለት ጥንተ ይሆን፣ የብርሃን ዕለት፣ የብርሃን የመጀመሪያ ዕለት፣ ሮብን የመጀመሪያ ይባል። ስለዚህ እነዚህ ሶስት ነገሮች መነሻዎች አንድ ሰው ካወቀ ሌላውን ነገር ማወቅ በጣም ቀላል። ከዚህ ውጭ ሶስት ነገሮች ደግሞ ሌላ ማወቅ ያለባቸው ነገሮች፣ አንደኛው በየሳምንቱ በሰባት ቀን የሚመላለሱ ዕለቶች አሉ። በ19 ዓመት የሚመላለሱ ደግሞ ሌላ አንድ ክስተት አለ። እሱ በጣም መሰረታዊ ነገር። ፀሐይና ጨረቃ መስከረም አንድ ቀን በተፈጠሩበት ዕውደታቸው በጀመሩበት ዕለት ደግሞ የሚገናኙት በ19 ዓመታቸው የሚገናኙት ምን ማለት ነው? መስከረም አንድ ቀን ለምሳሌ ዙሯቸውን አንድ ብለው ጀምረው ፀሐይና ጨረቃ በየአመቱ ፀሐይ 365 ቀን ስትሄድ ጨረቃ 354 ቀን ትሄዳለች። ስለዚህ በየአመቱ 11 ቀን እያጎደለች መጨረሻ መስከረም አንድ ቀን እኩል ደግሞ ውደታቸውን አንድ ብለው የሚጀምሩበት በ19 ዓመት አንዳቸው ይህን ዕለት ተራክቦ የሚፈጽሙበት ወይም የሚገናኙበት ዕለት ነው ተብሎ ይያዛል። 19 ዓመት በጣም ወሳኝ ቁጥር ናት ለባህር ሀሳብ ማለት ነው። ብዙ ነገሮች የሚሰራው በ19 ነው የሚሰራው። ይህም ቅድም ያልኩትን የፀሐይና ጨረቃ ተራክቦ የሚገናኙበት ዕለት ውደታቸውን እንደገና እንደ አዲስ አንድ ብለው የሚጀምሩበት ዕለት ነው እሱ ዕለት ማለት ነው። ከዚህ ውጭ ያለው ማዕከላዊ ቀመር የሚባል አለ። አቢ ቀመር የሚባል አለ። አቢ ቀመር ምን 532 ዓመት ነው። ሁሉም ነገሮች ይገጣጠማሉ። ቀመር የሚጨርሰው እሱ ላይ ነው። እያንዳንዱ አዳዲስ ክስተቶች ሁሉ ተከስተው መጨረሻ ላይ 532 ዓመት ከሞላ በኋላ ደግሞ የሚደግሙት በ530 ዓመት በኋላ ያን ድግመታቸው። ስለዚህ ይሄን እየደገመ ይሄዳል፣ ራሱ እየደገመበት የሚሄድ ነው። ስለዚህ 19ን ማወቅ አስፈላጊ ነው ለማንኛውም ነገር ማለት ነው። 19 መጀመሪያዋ ቁጥር ነች፣ የፀሐይና የጨረቃ ተራክበው የሚያደርጉባት ማለት ነው። ስለዚህ አንድ ዘመን ቀለል ያለ ለምሳሌ መስከረም አንድ ቀን ቅዳሜ መሆኑን ያሁኑን ለመስራት ከፈለገ ከክርስቶስ ልደት በፊት ያለውን ዘመን በጥቅሉ 5500 ብለን እንደምንወስደው ይሄ መነሻችን ነው። መጽሐፍ እንደሚነግረን 5500 ዓመት መገቢያ 9 ጌታችን ተጸንሶ 501 ወይም በአንድ ዓመተ ምህረት ጌታችን በነሐሴ 29 ቀን ተወለደ ብለን እናገራለን። ስለዚህ ያችን ከጌታችን ልደት በፊት ያለውን ዘመን በጥቅሉ 5500 ዓመት እንላለን። ከጌታችን በኋላ ያለው ደግሞ ዓመተ ምሕረት፣ ዓመተ ጊዜ እያለን እንጠራዋለን። ሁለቱም አንድ ናቸው። ዓመተ ምሕረት ያሰኘው ዓመተ ጊዜ የጊዜ የጌታችን መወለድ ስለሆነ ማለት ነው። ስለዚህ ሁለቱ እየደመርን ነው የምንቆጥረው። ዓመተ ዓለም ለማለት አጠቃላይ ዓለም የተፈጠረበት ማለት ነው። ከክርስቶስ ልደት በፊት ዓመተ ፍዳ፣ ዓመተ ኩነኔ ሲደመር ዓመተ ምሕረት በድምሩ ዓመተ ዓለም ይሆናል። እሱን ለሰባት አካፍለን የምናገኘው ቁጥር አለን። ለ19 ያካፍለን የምናገኘው አለ። እንዲያ ለአራት አካፍለን የምናገኘው ለአራት ስናካፍለው ወንጌላውያን ይነግሩናል። ለሰባት ስናካፍለው ደግሞ ዕለት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ መሆኑን እናውቃለን። ለ19 ስናካፍለው ደግሞ አጽዋማት ፋሲካ መቼ እንደሚውል፣ አብይ ጾም መቼ እንደሚጀምር፣ ነነዌ መቼ እንደሚውል እንዲሚሉ ጾማትን በሙሉ ማወቅ እንችላለን ማለት ነው። ስለዚህ በጣም በቀላሉ ነገር መያዝ ይቻላል።
አሁን ስትገልጽልኝ ይህን ነገር ሰዎች በቀላሉ ለመረዳት የማይገፋፉበት ምክንያት ትምህርቱ የኦርቶዶክስ ብቻ እንደሆነ በማሰባቸው ነው ብለኸኛል። አሁንም ስታስረዳኝ ግን ይዘቱ ሃይማኖታዊ የሚመስል ነገር አለው። ኦርቶዶክሳዊ አይደለም የምትልበት ምክንያት ምንድን ነው?
ፀሐይ፣ ጨረቃ፣ ከዋክብት ማወቅ ግዴታ ኦርቶዶክሳዊ ብቻ መሆን አይጠይቅም። የመጀመሪያ ነገር ሌላው አፕሊኬሽኑ በእርግጥ ይህንን የፈጠሩት ሰዎች አማኞች ወይም ኦርቶዶክሳውያን መሆናቸው የኦርቶዶክሳውያን እንዲሆን አድርጎ አስመስሏል። እሱ ራሱ የምንጠቀምበትም ብዙ ጊዜ ስለ ጾምና ስለ በዓላት መሆኑም የኦርቶዶክሳውያን ያስመስላል እንጂ ሌሎች ማወቅ ይቻላል። ለምሳሌ አሁን ረመዳን ማውጣት ይቻላል። አሁን በዚህ በአሁን ባወጣ ነው እንትን ማለት ነው። መቼ እንደሚል መቼ እንደሚመጣ ማወቅ ይቻላል። የረመዳን ጾም ማለት ነው። በእስልምናው እንኳ አበቅቴን የጨረቃ ዑደቷን ብቻ ተከትሎ በመቁጠር የእነሱ ጾም መቼ እንደሚመጣ መቼ እንደሚገባ መናገር ይቻላል። እና ትምህርቱ ሳይ ሳይም ጭምር ነው። ሌላው
ከበዓላት የበዓላትን ቀን ከማወቅ በተጨማሪ ሌላ ስምን ጥቅማለሁ?
አሁን ሌላው በተጨማሪ አንድ ጥፋት ስለሚጠይቅ ነው። ይሄን ያጋል የሚባለው ነገር ማለት ከተወጭ ኢትዮጵያን የሚጠቀሙበት አንደኛ ታሪክን ለማወቅ ይጠቀሙበታል። ለምሳሌ ጌታችን በትክክል የተወለደ ማክሰኞ ቀን ነው የሚለው ነገር ማወቅ ይቻላል። ይህን በአራታት ተጠቅሞ ማለት ነው። ከዚህ ቀደም ጻፉ ጽሁፎችን አመተ ምህረትና ቀኑ ከታወቀ ወደኋላ ተመልሶ እለቱ መቼ እንደሆነ እዚኛው አሁን በሰራልበት አይነት ቀመር ማስላት ይቻላል። ታሪክን በትክክል መመዝገቡን ማወር ማረጋገጥ ይቻላል። ከዛ የሰዎች ህይወት ከእነዚህ ከዋክብትና ጨረቃ ውደት ጋርም የራሱ የሆነ ተጽዕኖ አላቸው። እነዚህ ፍጹም ነጻዎች አይደለም። ምክንያቱም የእነሱ መለወጥ በዓለም ዘንድ የሚፈጥራቸው ስሜቶች አሉ። በአፈ ታሪክም በምንም የሚነገሩ ትምህርቶች አሉ። ለዛ ነው ቅድም ያልኩሽ የባራስ መምህራን በህይወት ያሉ መምህራን መናገር የሚያስፈልጉት ይሄንን ነው። እያንዳንዱ ጥቅሙ ወደፊት የሚሆነውን እየሆነ ያለውን ያለፈውን ነገር አስረግጦ ማወቅ ይቻላል። በጣም ጥልቅና ምርምር የሚጠይቅ ስለሆነ እና ለብዙ ጥቅሞች ይጠቅማል። እሱን እንግዲህ አብረን ወደፊት የምናየው ይሆናል። እሱን ፓርት ማለት ነው።
ቀጣዩን ጥያቄ ያነሳሁት ለኃይለ ኢየሱስ እንግዳው ነው። የባህር ሀሳብ ወይም የኢትዮጵያ ዘመን አቆጣጠር የቀን መቁጠሪያን ሰዎች በቀላሉ እንዲረዱትና እንዲጠቀሙበት ለማድረግ የሚያስችል የባህር ሀሳብ ሶፍትዌር ሰርተሃል። እንዴትና በምን መነሻን የሰራኸው?
በተወሰነ መልኩ ስለ ባህር ሀሳብ ትምህርት የተማርኩት ነገር የተወሰነ ነገር ነበረ፣ ያው በቤተ ክርስቲያን። ያንን የተማርኩትን ነገር በኋላ በዩኒቨርሲቲ ላይ እንደገባው የፕሮግራሚንግ ወይ ደግሞ ኮምፒውተር ሶፍትዌሮች እንዴት እንደሚሰሩ በመማርበት ጊዜ ለምን ያንን የባህር ሀሳብ ትምህርት ቀጥታ ወደ ኮምፒውተር ኮድ አልቀይረውም የሚል ሀሳብ ከውስጤ መጣ። ምክንያቱም እኔም ራሴ ይቸገር ነበር እንደ ሌሎች ሰዎች ጽሁፍ እያነበብኩ ልሰራ እችላለሁ፣ ግን ነገ ወዲያ ደግሞ እየቆየ በሚሄድበት ጊዜ አዳዲስ ትውልድም ይመጣል እና እንዴት ሆኖ ነው ማቆየት ይቻላል የሚለው ነገር ብዙ በውስጤ ጥያቄ ስለነበር በቀላሉ ለመስራት እንዲቻል ወደ ፕሮግራሚንግ ቀይሬዋለሁ ማለት ነው። እዚህ ባህር ሀሳብ ሶፍትዌር ላይ ከዚህ በፊት በብዛት የሚደረገው ምንድን ነው? በእጅ የተሰላውን በኮምፒውተር ላይ ወይ እንደ ዳታቤዝ ተሰርቶ ከነዛ እያነበበ የሚያሳይ ነው። አብዛኞቹ በኢንተርኔት ላይ ያሉት ዌብሳይቶች ወይም ድረገጾች ላይ ያለው። እዚህ ባህር ሀሳብ ሶፍትዌር ላይ ግን የተጠቀምኩት ቀጥታ የባህር ሀሳብ ትምህርት ላይ ያለውን ቀመር በቃልና በእጅ እንደሚሰራው እሱን ወደ ኮምፒውተር ፕሮግራም ነው የቀየርኩት ማለት ነው። ስለዚህ ማንኛውም ዓመተ ምሕረት አሁን ያለነው 2008 ዓመተ ምሕረት ነው። ይህም ብቻ ሳይሆን ወደፊት ያለውንም ወደኋላ ያለውንም ማንኛውንም ዓመተ ምሕረት ሰጠን በቀላሉ የምንፈልገውን መረጃ ማግኘት እንችላለን ማለት ነው። በእጅ ሰርቶ ለመለማመድ ለሚፈልግም እንዴት እንደሚሰራ በፕሮግራሙ ላይ ስላለ መሰረታዊ የሆኑ ቀመሩ ሲሰራ መሰረታዊ የሆኑ የምናገኛቸው ቁጥሮች አሉ ማለት እነዛን ማየት እንዲችል ስላለ በእጅ ሰርቶም እያመሳከረ የባህር ሀሳብ ትምህርቱን ወደ ማወቅ መድረስ ይችላል ማለት ነው። ስለዚህ ሁለት ጥቅም አለው። አንደኛው ውጤቱን በእጅ የተሰራውን ነገር ያለ መምህሩ በቀላሉ ጽፎ ማግኘት ይችላል። ሁለተኛ የባህር ሀሳብ ትምህርቱን በቀጣይ ያለው ትውልድ በቀላሉ ለመማርና ለማወቅ ይፈልግ ትምህርቱ በአብሮ ስለተካተተ አንብቦ በእጅ ሰርቶ እንደገና በሶፍትዌሩ እያረጋገጠ እንደ መማሪያም ያገለግለዋል ማለት ነው።
የሶፍትዌሩ ገጽታ ምን ይመስላል? እስቲ አብራራልኝ።
በዚህ ሶፍትዌር ላይ ያለው መሰረታዊ የሆነው በየቀኑ ሁሌ የምንጠቀምባቸው ነገሮችን ያካትታል። የማያካትታቸው ነገሮች አሉ። ለምሳሌ ስለ በባህር ሀሳብ ትምህርት እያንዳንዱ ስለ አለው ስለ አየር ንብረቱ እንደዚህ ሊሆን ይችላል ልክ መገመት እንደሚቻለው በዚህ ጊዜ እንደዚህ ሊፈጠር ይችላል የሚሉ ትምህርቶች አሉ። እነዛን ሳይሆን መሰረታዊ ነው ስለ ባህር ሀሳብ ለማወቅ መግቢያ የሆነውን ነገር በሙሉ ያካተተ ነው ማለት ነው። ለምሳሌ ዓመተ ምሕረት ይወስዳል። ዓመተ ምሕረትን ወስዶ አጽዋማቱን በዓላቱን መፈለግ ብዙ ጊዜ የምንጠቀምበት ዘመን አቆጣጠሩን ቀናቱን ለማወቅ ወይም ደግሞ ዘመናቱን በዓላቱን ወይም ጊዜያቱን ለማወቅ ስለሆነ በብዛት እነዛን ነገሮች ሙሉ በሙሉ መስራት ይችላል ማለት ነው። ወደ ውስጥ ባህር ሀሳብ ለመግባት ሲባል ስለ ስነ ከዋክብ እየጨመረ ይሄዳል የትምህርት ደረጃው ማለት ነው። ስለዚህ ያንን ዲቴል የሆነውን ነገር ብዙ ጊዜ የተወሰኑ መምህራን የሚያውቁት እና እስከ ተወሰነ ደረጃ ብቻ ማለት እኛ ልንቀበለው ወይም ደግሞ ልናውቀው በምንችለው ደረጃ መምህራኑ ለተማሪዎቻቸው እየመጠኑ የሚሰጡበት ሁኔታ አሁን እንዴት ነው? ከዚህ ሶፍትዌር ላይ ያለው እስከ ተወሰነ ደረጃ የተካተታለ። በቀጣይ መጨመር አለብኝ ብዬ የማስባቸው ነገሮች ይኖራሉ። ሙሉ የሆኑን ማካተት ባይቻልም ለምርምር ወይም ደግሞ ለመማር ስለ ባህር ሀሳብ ማወቅ ለሚፈልግ ሰው እንደ መግቢያ እንደ መነሻ ሆኖ ከዛ በኋላ ቀጣዩን ደግሞ ወደ ውስጥ ያለውን ጥናትና ምርምር መግባት ስለሚችል አይደለም። ግን መነሻው ቁጥር ነው። አሁን ባህር ሀሳብ ላይ ያለው ነገር አጠቃላይ የቁጥር ሁኔታ ነው። አመተ ምህረት አለ፣ ያንን ቁጥር ይወስዳል። ያንን ቁጥር በሂሳብ ስሌት አባዛ እያካፈለ የምንፈልገውን ነገር ሴት ማግኘት ነው። ስለዚህ እንዴት እንደሚሰራ መሰረታዊ የሆነውን ነገር በዚህ ባህር ሀሳብ ትምህርቱ ያለውን ነገር ማወቅ እንችላል ብዬ አስባለሁ። ስለ ባህር ሀሳብ የበለጠ ለወደፊቱ ለሚያጠኑ ሰዎች እንደ መነሻ ይሆናል ብዬ አስባለሁ። ይህንን ሶፍትዌር ስሰራ ከዚህ በፊት በዛን ጊዜ አልነበረም። ስለ ካላንደር ቀጥታ ትምህርቱን ተጠቅሞ የባህር ሀሳብን ትምህርት ተጠቅሞ ወደ ሶፍትዌር የተቀየረ ነገር ስላለ መነሻ ሆኖ ቀጣይ ደግሞ ጥናትና ምርምሮች መካሄድ ይችላሉ የሚል ሀሳብም ስለነበረ
ባህር ሀሳብን በሚመለከት ሁለቱም ወጣቶች ለሰጡኝ ማብራሪያ በጣም አመሰግናለሁ። አድማጮቻችን፣ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች voanews.com/amharic መከታተል ትችላላችሁ። በፌስቡክ እና ትዊተር ቪኦኤ አማሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ማጠቃለያ ዜናዎች እናሰማችኋለን። እስከዚያው ግን አንድ ዜማ እንጋብዛችሁ። አቢላቀው የኔ ሀበሻ ትለናለች።
አድማጮች፣ አሁን የማጠቃለያ ወሬዎች እናሰማለን። የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ በሀቫና ኩባ ታሪካዊ ነው የተባለውን ታላቅ የጸሎት ስነ ስርዓት አካሄዱ። ካሜሩን ውስጥ የናይጄሪያ እስላማዊ ጽንፈኛ ቡድን ቦኮ ሀራም ድንበር ተሻጋሪ በተባለ ጥቃት ሁለት አጥፍቶ ጠፊዎች ባፈነዱት ቦምብ አምስት ሰዎች መገደላቸውን የካሜሩን ወታደራዊ ምንጮች አስታወቁ። ሁለቱ ወጣት አጥፍቶ ጠፊ ልጃገረዶች ከሰሜናዊቱ የሞራ ከተማ መግቢያ ላይ ባፈነዱት ቦምብ የተገደሉት አምስት ሰዎች ሁለቱ አጥፍቶ ጠፊዎች ራሳቸውን ጨምሮ አንድ ፖሊስና ሁለት ሲቪሎች መሆናቸውም ተገልጧል። መግለጫ የመስጠት ስልጣን እንደሌላቸው ገልጸው ስማቸው እንዳይጠቀስ የጠየቁ አንድ የካሜሩን ወታደራዊ ባለስልጣን ለሮይተርስ የዜና ወኪል በሰጡ ቃል ጥቃቱ የተፈጸመው ከከተማይቱ ስታዲየም ብዙም ባራቀ ስፍራ መደበኛ የፍተሻ ስራ በማከናወን ላይ ካለ አንድ የፖሊስ አባል ላይ ከተገደለበት አካባቢ መሆኑን አመልክተዋል። ዛሬ 20ኛ ቀኑን ከያዘው የአውሮፓውያኑ የመስከረም ወር መጀመሪያ አንስቶ አካባቢው በምንትያ አጥፍቶ ጠፊ ቦምብ ፍንዳታዎች በተመሳሳይ ሲመታ የአሁኑ ሶስተኛው መሆኑም ተመልክተዋል። በተያያዘ የቦኮ ሀራም ጥቃት በሰሜናዊ ካሜሩን የሚገኙ 5 መንደሮች ባለፈው ሳምንት ውስጥ ዘረፋና የቤት ቃጠሎ ደርሶባቸዋል። አዲስ አበባ ዛሬ በታሪክ ለመጀመሪያ ጊዜ ከተማ ባቡር ተጠቃሚ ሆነች። አልማጮች፣ የማጠቃለያ ወሬዎቹ እነኚሁ ነበሩ።
የአሜሪካ ድምጽ ሬዲዮ በ22 እና 25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው ዝግጅት በዚህ ተጠናቋል።
ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ መስታወት አራጋውና
ጽዮን ግርማ ነን።
ሰላም ደሩ።
This program has come to you from the Voice of America, Washington.